ሰላም ለእናንተ ይሁን። ቢና ቪኦኤ ተጀመረ ከአሜሪካ ድምፅ። ዛሬ ታህሳስ 21 2014 ዓ.ም ነው። ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ።
እንደዚህ ሳምቻላ ግን የእውነት ሪፖርቶችም ከኔ የበለጠ ታውቂያለሽ። ትግራይም የተፈጸመው አማራ ክልል የተፈጸመው አፋር፣ ሌሎችም መርሳትም የሌለበት ሰሜናዊ ሀገራችን ላይ አትኩሮት ስናደርግ ሌላውንም መርሳት የለብንም።
የሰማችኋቸው ዶክተር ስህን ተፈራ ነው። ነገ በሚቋጨው የአውሮፓውያኑ 2021 ዘመን ኢትዮጵያን ሴቶች ያሳለፏቸውን ፈታኝ ሁነቶች በምናነሳሳበት መሰናዱ ሙሉ ሀሳባቸውን እናዳምጣለን።
እንግዲህ ዋይት ሀውስ ይህንን ደብዳቤን ከደረሳቸው በኋላ በአጓ ላይ ያለውን እርምጃ ለመቀየር ፈቃደኛ ሳይሆኑ ተገኝተዋል።
አሁን ደግሞ የሰማናቸው የአሜሪካ ኢትዮጵያ ሕዝብ ግንኙነት ኮሚቴ ሊቀመንበር አቶ መስፍን ተገኑ ነው። ፕሬዚደንት ባይደን አስተዳደር ከነገ በስቲያ ጀምሮ ኢትዮጵያን ከአፍሪካ የንግድ ተጠቃሚነት ድንጋጌ አጓ አባልነት ይሰርዛል ተብሎ ይጠበቃል። እሳቸውና አጋሮቻቸው ውሳኔውን ለማስለወጥ ሲያደርጓቸው ስለነበሩ ጥረቶች በምሽቱ ይነግሩናል። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለሁ። ንጉሡ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ትናንት ማምሻውን ባወጡት መግለጫ በሱዳን ዳርፉር ኤልፋሽር በተባበሩት መንግስታት ድርጅት ጣቢያዎች ላይ የተደረገውን ዝርፊያ በጥብቅ አወገዙ። በጣቢያዎቹ ውስጥም ሱዳን ባለስልጣናት አማካኝነት ለህዝቡ የሚሰጡ ስጦታዎችና እቃዎች ነበሩ ተብሏል። ዝርፊያው የተካሄደው እንደ አውሮፓውያን አቆጣጠር በታህሳስ 28 ማክሰኞ 2021 ዓ.ም በዓለም የምግብ ፕሮግራም መጋዘን ላይ ሲሆን 730,000 የሚሆን ህዝብን ለአንድ ወር ያህል መመገብ የሚችል ከ1900 ሜትሪክ ቶን በላይ የሆነ ምግብ መሰረቁም ታውቋል። ዋና ጸሐፊው በተዘረፈው የእርዳታ ምግብና በጠፉት እቃዎች በእጅጉ ማዘናቸውን በመግለጽ የሱዳን መንግስት ህግ እንዲያስከብር፣ የቀድሞ በዳርፉር የተባበሩት መንግስታት ድርጅት የሰላም ልዑክ ዩኤን አሚድ ንብረቶችም እንዲመለሱና ለሲቪል አገልግሎቶች ብቻ እንዲውሉ ባለፈው መጋቢት ወር ላይ መንግስት ከተባበሩት መንግስታት ድርጅት ጋር የተዋዋለውን ስምምነት በማስታወስ አሳስበዋል። ከዚህ በተጨማሪም መንግስት በኤልፋሽር ሰላማዊና ምቹ በሆነ መንገድ ስራ ሊሰራ የሚገባበትን መንገድ ያስከብር ይገባል የሚያሉ ሲሆን በአሁን ሰዓት በአካባቢው ያሉ የተባበሩት መንግስታት ድርጅት የሲቪልና የወታደራዊ ኃይሎችንም አመስግነዋል። የሐማስ መሪዎች የፍልስጤሙ ፕሬዝዳንት መሐሙድ አባስ ወደ እስራኤል ያደረጉትን ጉብኝት አወገዙ። ይህን ተከትሎም በጋዛ ድንበር ላይ በተደረገ የተኩስ ልውውጥ የአንድ እስራኤላዊ ህይወት ማለፉን የእስራኤል ወታደራዊ ኃይል አስታውቋል። ወታደራዊ ኃይሉም የተደረገው ጥቃት በአጸፋው በሐማስ ይዞታዎች በሆኑ ሰሜናዊ የጋዛ ሰርጥ ላይ በታንክ መተኮሱንና በዚህ 3 የፍልስጤም ገበሬዎች ጉዳት እንደደረሰባቸው አስታውቋል። የእስራኤል መከላከያ ሚኒስትር ቤኒ ጋንስ የፍልስጤሙን መሪ መሐሙድ አባስን ባክሰኞ ለታግንተው ያነጋገሩ ሲሆን ይህም በሁለቱ ሀገራት መካከል ሰላም ለማምጣት ተስፋ ሰጪ ሆኗል። ይህን ተከትሎም የእስራኤል መከላከያ ሚኒስትር መተማመንን የማዳበሪያ እርምጃዎች ሲሉ በጠሩት መሰረት 100 የፍልስጤም ነጋዴዎች በእስራኤል እንዲንቀሳቀሱ መፍቀዳቸውን አስታውቀዋል። ከጋዛ በኩል በእስራኤል ላይ ጥቃቱን ማን እንደፈጸመ እስካሁን ድረስ ኃላፊነቱን የወሰደ የለም። ዩናይትድ ስቴትስ እስከ ማክሰኞ ለት ድረስ በየቀኑ 512,000 የኮሮና ቫይረስ ተጠቂዎችን መመዝገቧን አስታወቀች። ይህም ወረርሽኙ ከገባበት ጊዜ አንስቶ በአንድ ቀን ውስጥ የተመዘገበው ትልቁ የኮሮና ቫይረስ ተጠቂዎች ቁጥር መሆኑን የጆን ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ የመረጃ ማዕከል አስታውቋል። በዓለም ዙሪያም ኦሚክሮን የተሰኘው በቀላሉ ተላላፊ የሆነው የኮሮና ቫይረስ ስርጭት እጅግ አስጊ ደረጃ ላይ መድረሱንም የዓለም የጤና ድርጅት አስታውቋል። አድማጮች፣ ለሐሙስ ምሽት ያስኩላችሁ አጫጭር የጋቢና ቪኦኤ ዜናዎች እነዚህ ነበሩ። ከቀሪ መርሃ ግብሮች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። አመሰግናለሁ ሀብታሙ። አድማጮች
ኤደን እንደቀደሙት አጫጭር ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ የአሜሪካ ድምፅ ልዩ የወጣቶች መርሃ ግብር ነው። አሁን ወደ ቀዳሚው ዘገባ እንሻገር። የአውሮፓውያኑ 2021 ዓ ም ሊገባደድ አንድ ቀን ብቻ ቀርቶታል። ያለፈውን አንድ ዓመት በሴቶች ሕይወት ላይ በዓለም አቀፍ ደረጃ ያሳደረው ጫና ምን መልክ ነበረው? በተለይም ደግሞ ዓመቱን ሙሉ በጦርነት ውስጥ በከረመችው ኢትዮጵያ የሴቶች ሕይወትስ ምን ይመስላል? ይህንን ጥያቄ ኤደን ገረመው የሴታዊት ንቅናቄ መስራችና መሪ ለሆኑት ዶክተር ስህን ተፈራ አቅርባለች። የተለያዩ ዓለም አቀፍ ሪፖርቶችንም አካታ ተከታዩን ዘገባ አጠናቅራለች።
ያለፈው የአውሮፓውያኑ አንድ ዓመት ዓለም ኮቪድ-19ን ጨምሮ እጅግ ብዙ የፖለቲካ ሂደቶችን አሳልፋለች። ሴቶችና ህጻናት ኮቪድ-19 ባስከተለው የምጣኔ ሀብት ድቀት በተለያዩ አካባቢዎች በተነሱ የፖለቲካ ሂደቶች ምክንያት ለረሃብ፣ ለእርዛት፣ ለመፈናቀል እንዲሁም መብቶቻቸውን እስከ መገፋት የሚደርሱ መመሪያዎችን እስከ ማስተናገድ ደርሷል። ለዚህ ደግሞ ለአብነት አፍጋኒስታንን፣ ሶሪያና የመንን ማንሳት ይቻላል። ወደ ኢትዮጵያ ስንመጣም ሀገሪቱ የአውሮፓውያኑን 2021 ዓመተ ምህረት የተቀበለችው በሰሜን ኢትዮጵያ የተከሰተውና እስካሁን ድረስ የዘለቀው ግጭት በጀመረ በሳምንታት ጊዜ ውስጥ ነበር። የመጀመሪያዎቹ የጦርነቱ ወራት ትግራይ ክልል ውስጥ ከፍተኛ የሆነ መፈናቀልና አለመረጋጋትን የፈጠሩ ሲሆኑ በኤርትራ የመከላከያ ኃይሎችና በአንዳንድ የኢትዮጵያ መከላከያ ሰራዊት አባላት እንዲሁም በአማራ ፋኖ ሴቶች ላይ ከፍተኛ የሆነ ጾታዊ ጥቃትና የመደፈር ጉዳት እንደደረሰባቸው በተለያዩ ጊዜያት የወጡ የአምነስቲ ኢንተርናሽናልና የተባበሩት መንግስታት ሪፖርቶች ያሳያሉ። በዚህ መሰረት አምነስቲ ኢንተርናሽናል ያወጣው ሪፖርት ከካቲት 2021 እስከ ሚያዝያ 2021 ዓመተ ምህረት ድረስ 1288 ሴቶች ጾታ ተኮር ጥቃቶች ትግራይ ውስጥ እንደተፈጸመባቸውና በአዲግራት ሆስፒታልም 376 ሴቶች ያስገድዶ መድፈር ጥቃት ደርሶባቸው እንደተመዘገቡ ሪፖርት አድርጓል። ይሁንና ይሄ አሃዝ ወደ ሆስፒታል የመጡትን ብቻ እንደማያመላክትም በመግለጽ ቁጥሩ ሊጨምር እንደሚችልም ጠቁሟል። አምነስቲ ኢንተርናሽናል በሪፖርቱ አስገድዶ መደፈሮች በተደጋጋሚ በአንድ ቦታ ተይዘው ጥቃት ሲደርስባቸው የነበሩ ሴቶችን ማነጋገሩንም አስታውቋል። የአሜሪካ ድምጽ በዚህ ወቅት ካነጋገራቸው የጥቃት ሰለባዎች መካከል ባለትዳር የሆነችው ይህች ሴት ያጋጠማትን እንዲህ ስትል ተናግራ ነበር።
አዲግራት ዙሪያ ቀርሰበር የሚባል ቦታ ዛላምበሳ መስመር ላይ መንገድ ላይ ያዙኝ። 15 ሆኖ ተጫወቱብኝ። ሁለት ልጆች አሉኝ። እስካሁን አይናቸውን አላየኋቸውም። በምን አይነት ሁኔታም እንዳሉ አላውቅም። ጥር አንድ ከጧቱ 3 ሰዓት ላይ ይዘውኝ ድሮ 20ኛ ተብሎ ወደሚጠራው ጦር ካምፕ ወሰዱኝ። አሁን የኤርትራ ወታደሮች ይዘውታል። ጥር 7 ቀን ይለቀቁኝ። አንዱ ግደላት ሲል ሌላኛው ተሰቃይታ መሞት አለባት ብለው ጫካ ውስጥ ትተውኝ ሄዱ ስትል በር የደረሰባትን የተናገረችው። በዛ ወቅት ድንበር ተሻግረው ከ60,000 በላይ የሚሆኑ ስደተኞች ወደ ሱዳን ሐምዳይት፣ ኡምር አቅባና ሌሎች የስደተኛ መጠለያ ጣቢያዎች የሸሹም ሲሆን ይህ ሁኔታም የወላጆችና የልጆች መጠፋፋትን አስከትሏል። ከነዚህ ውስጥ አንዷ ልጇን ያጣችው ደግሞ ዛፏ ናት።
ስሜ ዛፋፍተ ይባል ዝነብረሉ ቦታ ባህር ስራህን ትምህርትን
ስሜ ዛፉ ሀፍቱ ነው። የመጣሁት ከባዕከር ትግራይ ቢሆንም የምማረውና የምሰራው ግን ሑመራ ነበር። መደብር ውስጥ ነበር የምሰራው። ኃላፊነቴ እቃ የሚቀመጡበት ቦታ ማስተዳደር ሲሆን በሂሳብ አያያዝና በገንዘብ አስተዳደር ትምህርቴን ለመጨረስ ተቃርቤ ነበር።
በአካውንት ኤንድ ፋይናንስ
በሴቶች ላይ የሚደርሱ ጥቃቶች ታዲያ በአንድ ወገን ብቻ የተፈጸሙ ወይም በዚህ ብቻ ያበቁ አልነበሩም። የጦርነቱ መልክ እየተቀየረ ሄዶ የህወሓት ኃይሎች መቀሌን ተቆጣጥረው ወደ አማራና አፋር ክልል ከዘለቁ በኋላም ጥቃቶቹ አጥቂ ቀይረው ቀጥለዋል። ዓለም አቀፍ ተንታኞች እንደሚሉት በዚህ የኢትዮጵያና የህወሓት ኃይሎች ጦርነት የሴቶች ሰውነት እንደ ጦርነት መሳሪያ ወይም መጠቀሚያ ሆኗል። የአምነስቲ ኢንተርናሽናል በቅርቡ ባወጣው ሪፖርትም በአማራ ክልል በጋይንት ወረዳ ከነሐሴ 12 እስከ 21 ባሉት ቀናት የህወሓት ኃይሎች አካባቢውን በተቆጣጠሩበት ወቅት 16 ሴቶችን በቡድን አስገድደው መድፈራቸውን ሪፖርት አድርጓል። በአምነስቲ ሪፖርት መሰረትም 71 ሴቶች በህወሓት ኃይሎች መደፈራቸውን ከአካባቢው የመንግስት የሴቶችና ህጻናት እንዲሁም ወጣቶች ጉዳይ ቢሮ ማረጋገጡንም አስፍሯል። ካስገድዶ መድፈር በተጨማሪም በሴቶቹ ላይ ዝርፊያም እንደተፈጸመባቸው አስታውቋል። የአማራ ክልል በበኩሉ የህወሓት ኃይሎች ተቆጣጥረውት በቆዩባቸው አካባቢዎች ባደረገው የዳሰሳ ጥናት 147 ሴቶች መደፈራቸውን ማረጋገጡን አስታውቋል። የአሜሪካ ድምጽ ከነዚህ የጥቃት ሰለባዎች መካከል ጥቂቶቹን የገጠማቸውን በተመለከተ አነጋግሮ ነበር። በእድሜያቸው በ50ዎቹ የሆኑት አንዲት እናት የደረሰባቸውን በወቅቱ እንዲያስረድተዋል።
ከተቀመጥኩበትም 3-4 ሆኖ መጡብኝ። ከመጡም አዛ በኋላ አንድ ልጅ ነፍስ ያወቀ ነው ሪ ሲል መታለ ገላለ ሲሉ ያው በቃ አስገድዶ ያው ደፈሩኝ። እኔን ማለት ለሶስት ለአራት ጥይቱን እየደገነ ማለት አዛም በኋላ ሴቲቷን ልጄ ሪ ስትል ያኛው ሸፍኖ ወደዛ ይዞብ ሄደ። ሪሊጅን ብዬ ስታገል የጭኔ አንድ የሚታይ ነገር የለም። ያው ተጎድቻለሁ። እንዴት ተጎዳው ነው የምነግርሽ። እንዳለ መለጥልጥ ነው ያልኩት። ሁለተኛ ልጅ ሪያለበሰም ይኸው ልጅንም መተውታል። ህፃን ነው የስምንት ዓመትች ነው መተውብኛለች። እና ምንም አልችልም። ያው እኔን ሲያደርግ ልጆች አይናቸው ፈጦ ጉድጌይ።
ከዚህ በተጨማሪም በጦርነቱ ምክንያት በአማራ ክልል ውስጥ የተፈናቀሉ እናቶች የተመጣጠነ ምግብና የመድኃኒት አቅርቦት ችግር እንዳለባቸው ገልጸው ነበር። ሀብታም የተሰኘችውና አንድ ልጇን በምግብ እጥረት ማጣቷን እንዲሁም ሌላዋ እየተሰቃየችባት እንደሆነች ለሮይተርስ የገለጸች እናት የደረሰባት ችግር እንዲህ አስረድታ ነበር።
ሀብታም አከለ ከሶስት ዓመት ልጇ ሳባ የተረፋት ነገር ይህ በስልኳ ላይ ያለው ፎቶ ብቻ ነው። ህፃኗ ባለፈው ወር ቤተሰቦቿ ወደ መሃል አማራ ከመሰደዳቸው በፊት በምግብ እጥረት ህይወቷ አልፏል። ሀብታም የተረፈችላትን የዘጠኝ ወር ህፃን ታቅፋ ስለ ልጇ ህልፈት ለሮይተርስ እንዲህ ስትል ታስረዳለች።
በቃ እኛ ይህ ህፃን የለንም የትልቅ ነው ምናምን ሲሉ እንደገና አረ ልጄ ልትሞትብኝ ነው በቃ እንደዚህ የምግብ እጥረት ነው ብሎኛል ሌላ ቦታ መስጃ ነበር እና እባካቸው የምግብ መርፌ አድርጉልኝ ምናምን ስላቸው በእግሯን ሞከሩላት፣ በእጇን ሞከሩ፣ በጭንቅላቷ ማሉ፣ በአፍንጫዋ ማሉ፣ አልተሳካላቸውም። ከዛ በቃ ይቺ ልጅ በምግብ መርፌ በምግብ ተጎድታለች እና ምንም ማድረግ አይቻልም ብሎ ሰጡኝ። የሆነ ኪኒና ምናምን ሽሮፕ እና ኪኒና ሰጡኝ። ያንን ይዤ ሂጄ ልክ በምንቱ እሁድ ሞተች።
በጦርነቱ ምክንያት እጅግ ብዙዎች ከሁለቱም ወገን መፈናቀላቸውና መጠፋፋታቸው አይካድም። ብዙ ሴቶችም በጭንቀት በአካላዊና ስነ ልቦናዊ ችግሮች ውስጥ እያለፉ ይገኛሉ። በኮቪድ-19 ምክንያት የትምህርት ቤቶች መዘጋትን ጨምሮ ቀድሞም ቢሆን በቋፍ የነበረው የሴቶች ህይወት ከፍተኛ የሆነ ጥቁር ጥላ አጥልቶበታል። የሴታዊት ንቅናቄ መስራችና ዋና አስተባባሪ ዶክተር ሲሂን ተፈራ ባለፉት 20 ዓመታት ከጾታዊ ጥቃት ጋር ሲሰሩ መቆየታቸውን ገልጸው በሰሜን ኢትዮጵያ ብቻ ሳይሆን በመተከልና በኦሮሚያ ክልል የተፈጸሙ ጥቃትና በደሎች አመቱ ለእኩልነት ለካ ገናንን እንዲሉ ያደረጋቸውና ተስፋ ያስቆረጣቸው ወቅት መሆኑን ይናገራሉ።
በህይወቴ እንደዚህ ሰምቼ አላውቅም። የእውነት ሪፖርቶችን ከኔ የበለጠ ታውቂያለሽ። ትግራይ ነው የተፈጸመው፣ አማራ ክልል የተፈጸመው፣ አፋር፣ ሌሎች መርሳትም የሌለበት ሰሜናዊ ሀገራችን ላይ አትኩሮት ስናደርግ ምንም መርሳት የለብንም። ምክንያቱም ይሄ ዋናው ትልቁ ጦርነት ከመጀመሩ በፊትም በመተከልም ተመሳሳይ ነገር ሰምተናል። ሴቶች ሲፈናቀሉ በየቦታው ጥቃት ሁሉ ጊዜ መኖር እንዳለበት ሲመስለን ድረስ በየቦታው ሰምተናል። ኦሮሚያ ውስጥም ኦሮሚያስ በጣም በሰፊው ህዝቦች ሲፈናቀሉ፣ ጎዱ፣ ሲገደሉ ጾታዊ ጥቃትም አብሮ የሚያየንበት ሁኔታ ነው ያለው እና ኦልሞስት አሁን ያለው ግጭቶች አንድ ግጭቶች አይደለም የግጭቶች አንድ መለያ እስኪመስል የሴትን ገላ አንድ የጦር ሜዳ የማድረግ ሁኔታ ያየንበት ነው እና የእውነት ልብ ይሰብራል። በጣም ያሳዝናል። እንደ ኢትዮጵያዊ በተለይ ጾታዊ ጉዳይ ላይ ሁሉ አመት እንደ ለፋን ሰዎች ቅስምም ይሰብራል። ለካ በጣም ገና ነው ለእኩልነት።
ዶክተር ሲሂን ጦርነቱ ከዚህ ቀደም የነበሩና የቤት ውስጥ ጥቃቶችና ሌሎች እንቅስቃሴዎችን መሸፈኑንም አልሸሸጉም።
አመቱን ብናይ የሚያሳየን ነገር በዋናው ደረጃ የሚመስለኝ ምንድን ነው ከመጀመሪያውም ቢሆን የተበለውጥ ሂደቱ ከልባችን አልነበረም ወይ? የሴቶች ተሳትፎ በጣም ጨምሮ የእውነት በዓለም ደረጃ አነጋጋሪ እስኪሆን ድረስ በውክልና ደረጃ ካየነው ማለት ነው የሴት ፕሬዚደንት፣ የሴት ሱፕሪም ኮርት ፕሬዚደንት፣ የሉክስምቦርግ ፕሬዚደንት 50% ሚኒስትር ካቢኔ ሴቶች የሆኑበት መሀል ሆና ኢትዮጵያ። ከዛ ደግሞ ይህ ሁሉ ነገር ደግሞ ሴቶች ላይ ሲደርስ እውነት ከልባችን አልነበረም ወይ? ለጾታ እኩልነት ለሰብአዊነትም አትኩሮት የሰጠ ነው የሚለውን ነገር ጥያቄ አስነስቶብናል። እኔ እውነቱን በጣም ጨለምተኛ ሆሳት ብኝ እና የሴቶች ላይ ፊት ከነበረው አሁን እንደውም የበለጠ ዝቅ ያለ ነው የሚመስለኝ። ምክንያቱም ወይ ጥቃትን የማይታገስ በህብረተሰብ ውስጥ ኮቪድ ስለመጣና ቤት ስለዋልም ብቻ ጥቃት አይጀምርም። የሚያሳየው በቃ ያለንን ሁኔታ ነው፣ የምንኖርበትን ህይወት ነው። ህጻናት ከትምህርት ቤት ሲውሉ ተጋላጭነታቸው ይበዛል። ግን ጦርነቱ ሌላው ሸፍኖታል የሚለው እስማማበታለሁ።
ከጾታዊ እኩልነት ጋር የሚሰሩ ተቋማት በሚታይ ሁኔታ በዚህ ወቅት እንቅስቃሴ አለማድረጋቸውን በተመለከተም ዶክተር ሲሂን እንዲህ ሲሉ ምላሽ ሰጥተዋል።
ፌር ነው፣ በጣም እየሞከርን እንደሆነ ነው የሚሰማኝ እኔ። ግን ደግሞ ምንም ጠብ የሚል ነገር ካልሰራን መመዘን የምንችለው በሱ ነው። እኛ በግላችን እንደ ሴታዊት መቼስ ያለ የሌለ ሪሶርስን ተጠቅመ ስብሰባዎች፣ ሴሚናሮች አድርገናል። በግላችን ብርድ ልብስ ካምፔን ነበረ፣ ኔዋ የሚባል የሴት ማህበራት ቅንጅት ያዘጋጀው ለሽሬ ላለ ካምፕ እሱን ለመደገፍ ንቅናቄ አድርገናል። ደሴኒ በግሌ ሄጄ ነበረ ካምፖችን ለማየት። ግን ለማገዝም እውነቱን ለመናገር አንዳንዴ ለማገዝም ለመናገርም መሰረታዊ የሆነ ለብሎ ዝግጅት ያስፈልጋል እና አሁን ባለው ሁኔታ በቃ ነገሮች በጣም ድብልቅልቅ ባሉበት እውነት ከባድ ነው፣ ለእኛም ከባድ ነው። ድሬዳዋ ሄደናል። የሴት ማህበራት ላይ በጥሩ ሁኔታ ቅንጅት ለማድረግ ተሞክሯል። ግን አንድ ነገር ስናደርግ ወይ በዛ መንገድ መሄድ ትንሽ ሊከብድ የሚችልበት ጊዜ አለ። ለምሳሌ ሰላም ጥሪ እንደምታውቂው ከሌላ ድርጅቶች ጋር ሆነን 24 ድርጅቶች ሆነን ለአዲስ ዓመት የሰላም ጥሪ አውጥተን ነበረ። እሱም ማድረግ የቻልነው ነገር ነው። ግን በራሱ የሰላም ጥሪ ለውጥ ያመጣል ወይ ልንል አንችልም። መሞከር ብቻ ነው የምንችለው፣ የሞራል ኃይል ብቻ ስለሆነ ያለን። እንሴታዊት አንድ ስቴትመንት አውጥተን ነበረ፣ ሶሻል ሚዲያ ላይም በጋዜጦች ላይም ካየሽ፣ በተለይ ጾታዊ ጥቃት ሴቶች ላይ ህጻናት ላይ የሚደርሰው የፖለቲካ ፍጆታ መሆን የለበትም በሚል መረጃ አውጥተናል። ግን ዲፌንሲቭ አልሆንና ማስታወስ ያለብኝ አሁን ራይት ነው ብዙ አፔቲት የለም። አብዛኛው ሚዲያ በቃ መስማት የሚፈልገው አንድ ወገን ብቻ ነው። አሁን ለምሳሌ ጾታዊ ጥቃት የአሸባሪው ኃይል ያደረገውን እንድናወግ ሲጠይቁን፣ አዎ እናወግዛለን፣ ነገር ግን በኢትዮጵያ ሰራዊትም የተደረገውን ትግራይ ውስጥም የደረሰውን እናወግዛለን። እንግዲህ ለሴት ከቆምኩኝ እኔ ለአማራ ሴት ብቻ መቆም አንችልም፣ ወይ ለአፋር ሴት ብቻ መቆም አንችልም። የሁሉም ሴቶች መወጋት የሁሉም ሴቶች መጎዳት ስለሚሰማኝ ማለት ነው። ስለዚህ ይሄንን ለማድረግ ስንሞክር ትንሽ ነው አፕታይቱ የለም። ሚዲያም ካናገሩ በኋላ ወይ ይቆርጡታል ወይ አስተላልፉትም። እንደሱ ለሶስት ጊዜ አጋጥሞኛል።
የጾታ ጥቃትን የሚታገስና የተለማመደ ዜጋ እየፈራ መሆኑ ከሁሉ በላይ እንደሚያሳስባቸው የተናገሩት ዶክተር ስሂን ተፈራ ጦርነቱ ሲያበቃ ሴቶች ማህበረሰብን በማስታረቁ ላይ ትልቅ ሚና እንደሚኖራቸውና ከዛ በዘለለ ግን የደረሱት ጉዳቶች ከፍተኛ በመሆናቸው እንደ ማህበረሰብ ለደረሱ የስነ ልቦና ጠባሳዎችና አካላዊ ጉዳቶች ላይ ፍትሃዊ የሆነ ስራ እንደሚጠብቅ የጠቆመ አመት ነው ሲሉ አጠቃለዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ኤደን ገረመውን ለቀደመው ዘገባ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ዩናይትድ ስቴትስ ደርሰዋል ያለቻቸውን የሰብአዊ መብት ረገጣዎችን ምክንያት በማድረግ ኢትዮጵያን ከአፍሪካ የንግድ እድል ተጠቃሚነት አባልነት ሰርዛለች። በፕሬዚደንት ባይደን የተፈረመው ውሳኔ ከነገ በስቲያ ጀምሮ ተግባራዊ እንደሚሆንም ይጠበቃል። የአሜሪካ የኢትዮጵያ ሕዝብ ግንኙነት ኮሚቴ የተባለው ተቋም ውሳኔው የብዙ ኢትዮጵያውያን ወጣቶች የስራ እድል የሚዘጋ፣ በሁለቱ ሀገራት የንግድ መጠቃቀም ላይ ጉዳት የሚያደርስ ነው በሚል ሲቃወም ቆይቷል። በዋዜማው ለኮሚቴው ሊቀመንበር አቶ መስፍን ተገኑ ደውለንላቸዋል። በመጨረሻዎቹ ቀናት እያደረጉ ስላለው ጥረትና የቀጣይ ጊዜ እቅዳቸው እንደሚከተለው አስረድተውናል።
ኢትዮጵያውያን በያሉበት ድምጻቸውን በማሰማት አድሚኒስትሬሽኑ ላይ ተጽዕኖ የሚደረግበት መንገድ ሙከራ ስናደርግ ቆይተናል። ያ ጥረት ውጤት አምጥቷል ማለት ይቻላል። ምክንያቱም በአንድ ላይን የነበረው የዲሞክራቲክ ፓርቲ ሜምበር ባለስልጣናት በፓርቲ ላይን ነበረ ሁሉ ነገር የሚወስነው። አንዱ ዋይት ሀውስ አንድ ነገር ካለ ሁሉም ተሰልፈው እዛ ላይ መስማማት ነበር እና እሱን ነበር ማፍረስ የተቻለው እና በዚህ በተደግ በጣም በጣም ብዙ በተለፋበት ልፋት ውስጥ ፓርቲ ውስጥ ያሉትን ባለስልጣናት ሀሳብ ማስቀየር ተችሏል። ሬፕሬዘንታቲቭ ባስ እና ኮንግሬስማን ገረማንዲ ለምሳሌ፣ እንዲሁም ሴኔተር ቫን ሆለን አንድ ጋር የጻፉት ደብዳቤ የዛ ውጤት ነው። ለመጀመሪያ ጊዜ ከባይደን ተነጥለው ይሄ አቋም መወሰድ የለበትም ትክክል አይደለም እና እንደገና ሊታሰብበት ይገባል ብለው ይህንኑ ደብዳቤ ኦፊሻሊ አስታውቋል። እንግዲህ ዋይት ሀውስ ይህንን ደብዳቤን ከደረሳቸው በኋላ በአግዋ ላይ ያለውን እርምጃ ለመቀየር ፈቃደኛ ሳይሆኑ ተገኝተዋል። ነገሩ እኛንም አስገርሟል። በአሜሪካን ኢትዮጵያንስ ዲያስፖራ ስም የተጻፈ ደብዳቤ በኦፕን ሌተር ተልኮ የኛውን ቅሬታችን እንደገና በድጋሚ አሳውቀናል። የኢትዮጵያ ፓትሪያርኮች አሜሪካን ሀገር የሚኖሩት የዛሬ 3-4 ወር ዲሲ መጥተው በፊት ለፊት ቀርበው ከህግ አውጪዎቹ እና ከህግ አስፈጻሚዎቹ ጋር የሚገናኙ የተደረገ ግሩፕ ነበር። እነሱም በድጋሚ ሁኔታው በጣም እንዳሳሰባቸው እና በአስቸኳይ ውሳኔውን እንደገና መታየት እንደሚገባ የሚል አቤቱታ አቅርበው እሱንም እንዲሁ ዋይት ሀውስ እንዲደርስ ተደርጓል። እና እንግዲህ አሁን ከዚህ የሚቀጥለው ይህንን በዚህ ሁኔታ የተቃወሙትን የዲሞክራቲክ ፓርቲ አባል ሰዎች እና ይህንን ሁኔታ መሆን የለበትም ሲሉ የነበሩትን የሪፐብሊካን ፓርቲ ሰዎች አባል በማገናኘት በዛ መሀል ላይ በፓርቲው በዲሞክራቲክ ፓርቲ ውስጥ ትንሽ ፍሪክሽን መፈጠር ይኖርበታል የሚል እምነት ያለን። ፕሬዚደንቱ ከፈለጉ ውሳኔው በአንድ ብዕር ፊርማ የሚፈረም መቀየር የሚችል ነው። የኮንግሬሽናል ዲስከሽን ወይም ሌጅስሌሽን የሚያስፈልገው አይደለም። የፕሬዚዳንቱ ስልጣን ነው ይሄንን ለማፍረስም ለመቀጠልም።
ይሄ የዩናይትድ ስቴትስ ውሳኔ መተግበር የሚጀምረው ከነገ ወዲያ ጥር 1/2022 በጎርጎሳውያኑ ዓመተ ምሕረት ጀምሮ እንደሆነ ተነግሯል። ያከተመለት ጉዳይ ነው ብላችሁ ተስፋ ሳትቆርጡ እስከ ነገም ድረስ ይመስለኛል የሕግ አስፈጻሚዎችን ሐሳብ ለማስቀየር የመጣራችሁ ምክንያት ምንድን ነው? ይሄ ጥረታችሁ ሰምሮ ነገሮች ሊቀለበሱ ወይንም ደግሞ በአዲስ ሊተኩ የሚችሉበት ክፍተት አለ ወይ?
እንግዲህ በዚህ 2 ቀን ውስጥ ለውጥ ይመጣል እንኳን ብለን አንልም። በመሰረቱ ትርጉም የሌለው ውሳኔ ነው የተወሰነው። ከምንም አንጻር ተቀባይነት የለውም ባዮች ነን። ከህጉም አንጻር ቢሆን ለአግባ ኳሊፋይ ለማድረግ የሚያስፈልጉት 8 መመጠኛዎችንም እንኳን በሚመለከት በማሟላት አቅጣጫም ቢሆን ኢትዮጵያን ከአግባ የማስወጣት ህጋዊና አግባባዊ የሆነ መንገድ ኖሮ አይደለም። ይህንንም ማስታወቅ እንፈልጋለን። እንደዚህ አይነት አካሄድ በኢትዮጵያ ላይ መቀጠል አይችልም፣ መቀጠልም አይገባውም። ይህም ራሱ ቢሆን ይጥቀምም ይጉዳም ከጀንዋሪ በኋላም ቢሆን እንግዲህ አንዴ ከተቀለበሰ በኋላ እና ፋብሪካዎች መዘጋት ከጀመሩ በኋላ ቢመለስስ ምን ጥቅም አለው የሚለው አጠያቂ ነገር ነው። በእርግጥ ግን ኢን ፕሪንስፕል ኢትዮጵያ ላይ የሚወሰዱት እርምጃዎች ህጋዊ እርምጃዎች አይደሉም። እና እኛ እዚህ ሀገር ታክስ ከፍለን የምንኖር ዜጋዎች የኢትዮጵያን ኢንተረስት ለማስጠበቅ ይህንን ዝም ብለን ማለፍ አንችልም። የሆነ ሆኗል፣ ከዚህ በኋላ ማድረግ ምንም ማድረግ አይቻልም ብለን የምንተው ነገር አይደለም። ያለፈው ልክ አይደለም። ያረፈውን አር መታረም አለበት። እስከሚታረም ድረስ እኛ አግባብ ነው የምንላቸውን እርምጃዎች በሙሉ መውሰድ እንቀጥላለን። ይህንን ሀሳብ እያቀረብን ከማይቀበልን ክፍል ጋር አግባብ ባለው መንገድ ልዩነታችንን ሴትን ለማድረግ እንሞክራለን ነው እምነታችን።
እርስዎም ቀደም ብለው ጠቀስ አድርገውታል፣ የባይደን አስተዳደር ውሳኔውን የመቀልበሱ ነገር አጠራጣሪ ነው። ኢትዮጵያ የአፍሪካ የንግድ ድል ተጠቃሚነት አባልነቷ ከተቋረጠ በኋላ በሌሎች የንግድ አማራጮች ከዩናይትድ ስቴትስ ጋር በንግድ መስክ የመቀጠሉ እድል ምን ያክል ነው?
እንግዲህ ይሄ የአገዋው አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት የተባለው ነገር ጥቅሙ ኢትዮጵያ ውስጥ የሚመረቱ ቁሳቁስትን ታክስ ነጻ እንዲገቡ ማድረግ ነበር እና ይሄ ደግሞ ከፍተኛ ጥቅም ስላለው የአሜሪካ ኩባንያዎች እዛ ሄደው አምርተው ብዙ ትርፍ ያለው እዚህ አምርተው ሲሸጡት ያለ ታክስ እና እንግዲህ ይሄ በመሆኑ ነበረ ትልቅ ጥቅም የነበረው። በመሰረቱ አሁን የኢትዮጵያና አሜሪካን መነጋገድ የማይችሉበት ምክንያት የለም። ኢኮኖሚክ ሴክሽን እዚያንን የሚከለክል ነገር የታወጀ ነገር የለም። አሜሪካኖች ኩባንያዎች ትርፍ እያመጣልናል የሚሉት ነገር ካለ አሁንም እዛ ሆነው በጥቅም እንዲሁ በአጠቃላይ በኖርማል የንግድ አነጋገር ስርዓት መስራት የሚችሉበት ሁኔታ ነው ያለው። ምንድን ነው እሱ ነው ጥያቄው። አሁን ለምሳሌ የቦይንግ እና ኢትዮጵያን ኤርላይንስን ሰፕላይ የማድረጉ ነገር የእነሱ ንግድ ነው እና እሱ እንደሱ ነገሮች ይቀጥላሉ። ምንም የሚያግድ ነገር የለም። መሰረታዊ የሆነ የንግድ ግንኙነት መነገድና መቀየር የሚቻል ነገር ካለ የሚከለክል ነገር የለም። ዋናው ነገር ምንድን ነው እሱ እዚህ በጣም ኮምፐቲቲቭ የሆነ ማርኬት ገበያ ላይ እንደ ኢትዮጵያ ላለ ሀገር መነገድ የሚቻለው እንደ አግባ ባሉ ህጎች በመጠቀም ነው በሚል ነበረ የአግባ የተፈለገው። እንግዲህ እሱ ምንድን ነው ነው እሱ እስካለ ድረስ ይቻላል። ሌላ የሚቀጥል ሌላ ሳንክሽን ካልተፈጠረ ማለት ነው። በተጨማሪ ደግሞ እኛ በመሰረቱ የሁለቱ ሀገር ግንኙነት እንዲሻሻል እንፈልጋለን። እንዳሻልም ይበታል ብለን ነው የምናምነው። ግንኙነት አለመሻሻሉ ኢትዮጵያን ኢኮኖሚካሊ ሊጎዳት የሚችለውን ያህል ለጊዜውም ቢሆን አሜሪካንንም ይጎዳል። የጂኦፖለቲካል ሁኔታው ላይ ከፍተኛ ችግር ያመጣባቸዋል። ይህንኑ ተደጋግመን አስረድተናል። እነሱም ይህን ሳያውቁት ቀርተው አይደለም። የአሜሪካን ኢንትረስት ተነካብን ለሚሉ ህግ አስፈጻሚ ሰዎችም ውትወታው ይቀጥላል ማለት ነው እና ይሄ የሚቆም ነገር አይደለም። አንድ ሰውም እንደዚህ እንደፈለገው ወስኖት የሚያስቀረው ጉዳይም አይደለም። ያ ንግዱ ሁኔታ ሊቀጥል ይችላል፣ ግን እዚህ ያሳጋጠሞች ከሌሉ ምን ማድረግ ይቻላል? ምንድን ነው ኤክስፖርት የምናደርገው የሚለው ነገር ነው ጥያቄው እንጂ ለጊዜው የሚፈለግል ነገር የለም።
አቶ መስፍን ተገኑ እናመሰግናለን። ወደ መጨረሻው ዘገባ እናምራ። መጽሐፍ ደራሲው ዳን ሃርሊ ለአራት አስርት ዓመታት ያክል መንገድ ላይ ስለሚያገኛቸው የኒውዮርክ ነዋሪዎች የ60 ሰከንድ እርዝመን ያላቸው ታሪኮች ሲጽፍ ኑሯል። ነገር ግን አላፊ አግዳሚውን በሥነ ጽሑፍ ችለተው ከማስደንቅ ባለፈ ሃርሊ እስከ መሸለም ይበቃ የሳይንስ ጸሐፊም ነው። የአና ኔልሰንን ዘገባ ግርማ ደገፋ እንደሚከተለው ያሰማናል።
ታሪኮን እንዲጽፍ ብሎ ይፈልጋሉ? ዳን ሃርሊ ለአርባ ዓመታት ያህል ጽፏል። በ1980ዎቹ ውስጥ እሱ የ60 ሴኮንድ መጽሐፍ ብሎ የጠራው የጽሑፍ ዘርፍ ሐሳብ መጣለት። መንገድ ላይ ስለሚያገኛቸው ሰዎች የሚጻፍ የአንድ ደቂቃ ታሪክ፣ መጀመሪያ በቺካጎ በኋላም በኒውዮርክ። ብዙ ሰው ይጎርፋል፣ ሩጫ ላይ ነው፣ ሐሳቡ ሌላ ነው፣ ይጋልባል። ሲመስለኝ የዜን ቡዲስቶች አይነት ነገር ነው ያሰቡት። ቆም በሉ እዚህ አሁን፣ እስቲ እንዲህ እናድርግ፣ እንጫወት እንደማለት። ለሃርሊ የ60 ሴኮንዱ መጽሐፍ የአጭር ጊዜ የሙክረት ዕድሜ ብቻ የሚኖረው መስሎት ነበር። እንደ ቀልድ የተጀመረው ነገር የህይወት ጥሪው ሆነ። በሚያዝያ ወር 1983 መተየቢያ ይዤ ሚቺጋን ጎዳና ላይ ወጣሁ እና ይህንኑ እያደረግኩ የማስበው ይሄ ልክ ያልሆነ ነገር ነው እያልኩ ነበር። እንደማፈርም እንደ መጨነቅ የሚያደርገኝ ነበር። ግን ቁጭ አልኩ። የ60 ሴኮንድ መጽሐፍ የምትል ማስታወቂያ ተከልኩ። ጌታው ታሪኮን ልጻፍሎ? እመቤት ታሪኮን ልጻፍሎ? ሁሉም እየዘጋኝ ያልፋል። በኋላ አንዲት ወይዘሮ ተጠጉኝና ምን እያረክ ነው? እኔ እነግርሃለሁ ታሪኬን አሉኝ። ለአንድ ደቂቃ ያህል አወራኋቸው። ከዚያም ጥቂት አረፍተ ነገሮችን ጻፍኩ፣ ከመተየቢያው ውስጥ አወጣሁት። በዚህን ጊዜ ወደ 20 የሚሆኑ ሰዎች ከበውኛል። ለሴትዮዋ አነበብኩላቸው። ሁሉም ሰው አጨበጨበ። በዚያን ቀን ሃርሊ $50 አገኘ። ያኔ ነው ያች ለቀልድ የተመደበች ተስያ በኋላ በእጅጉ ከዚያም በላይ መሆኗን የተረዳው። የኒውዮርክ ተወላጁ ለቅዳሜና እሁድ ወደ ኒውዮርክ በረረ። እናም በከተማይቱ ያሳለፈው የመጀመሪያው ቅዳሜና እሁድ $500 አስገኘለት። ስራውን ጣጥሮ ወደ ኒውዮርክ ከተማ ጠቅልሎ ለመግባት ማንገራገር አላስፈለገውም። ለዚህም ሃርሊ ተጸጽቶ አያውቅም። አንዳንዴ እመኝ እላለሁ። አሁን እኮ 38 ዓመት ሆነኝ ይህንን ስሰራ። ቢጫ ኮቴን ደርቤ ቢጫ ቢራቢሮ ክራባቴን አስራለሁ። ቢጫ ባርኔጣም አድርጋለሁ። ከዚያም የሆነ ከያኝ ነው መሰለኝ ይላሉ። ይገርማል። ምንድን ነው ይባባላሉ። የእሱ ሙያ ለተመልካች ቀላል ሊመስል ይችላል። ሃርሊ ከአንድ ሰው ጋር ለአንድ ደቂቃ ያህል ያወራል፣ ስለ እሱ ወይም ስለ እሷ ዋነኛ የሚባል ነገር ለመንቀስ። ከዚያም በፍጥነት መተየብ ይጀምራል። የሚጽፈው ለተደራሽ አይደለም፣ ለዚያው ሰው ብቻ ነው። ይህን የሚያደርግ ማንም ሌላ ሰው የለም ይላል። አንዳንድ ሰዎች ብቸኛ ናቸው። ከብዙ ዓመታት በኋላ የልባቸውን ያወሩት የመጀመሪያው ሰው ሆኜ እንዲሰማኝ የሚያደርጉኝ ሰዎች አገኛለሁ። ሰዎች ስለ ፍቺ፣ ስለ አእምሮ ህመም ይነግሩኛል። ሙሉ በሙሉ ራሴን ሰጣቸዋለሁ። አልፈርግባቸውም። ወጣ ያሉ ብዙ ነገሮችንም ሊነግሩ ይችላሉ። ፍርድ አልሰጥም። የህይወት ታሪካቸውን ለመጻፍ ብቻ ነው አጠገባቸው ያለሁት። ጎዳና ላይ ሲጽፍ 4 ዓመት ከሞላው በኋላ ሃርሊ ዝነኛ ሆነ። ዝናን ተከትሎም የሥራ ዕድሎች መጡ። ትልልቅ ድግሶችና ዝግጅቶች ላይ ይጋበዛል። ከፍ ያለ ክፍያም ያገኝ ጀመር። ቤት ገዛ። ነገር
አመሰግናለሁ። በመስተንግዶ ሀብታሙ ስዩም፣ ንጉሡ ታምሬ ደግሞ በቴክኒኩ አብሮን ነበረ። መልካም ምሽት። የነገ ሰው ይበለን።